ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የህዝቧን አንድነት በማስተባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አይስልኝ አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ ታህሳስ 29/2015 ዓመተ ምህረት እንኳን ለብርሃነ ልደቱ በደህና ደረሳችሁ ይላል። የዛሬውን ፕሮግራማችንን ጀምራለን። እንደተለመደው ያገራችን ሁኔታ በተመለከተ ወቅታዊ ጉዳዮች ላይ እንወያያለን። ቆይታችሁ ከኛ ጋር እንዲሆን እየተመኘን መልካም በዓል እየተመኘን ወደ አዲስ አበባ እናመራው። አሸናፊ ሰማሃል? ሄሎ ሄሎ አይሰማሃል? እሺ እንኳን አደረሰ። እኔ ጋር ግን በደመኛ አይሰማኝምና ቆይ እስቲ አንድ ጊዜ እንትን ማድረግ ነገር አለ። ይሰማሃል አሁን? ኦኬ ከኔ ጋር ሊሆን ይችላል። እሺ አሁንስ? አሁን ይሰማል? አሁን በደንብ ይሰማል?
እኔ ጋር ምንም ችግር የለም፣ ክሊር ነው።
በቃ አሁን ጋር አግኝቼዋለሁ። ችግሩ እኔ ጋር ነው፣ የኔ ስልክ ነው ችግሩ።
እሺ
እንኳን አደረሰህ ማለቱ ይቀላል፣ ምክንያቱም ከብዙ ውጣ ውረዶች በኋላ ነው ዛሬ የገናን በዓል የምናከብረው። በዓሉ እንዴት ነበረ? የበዓሉስ ሁኔታ ምን ይመስላል? እርግጥ አንዳንድ ነገሮች ደስ የማይሉ ነገሮች ቢኖሩም ግን ጠቅለል ባለ መልኩ የበዓሉ ድባብ ምን ይመስል ነበር?
እንግዲህ የአዲስ አበባው ጥሩ ነው፣ በጥሩ ሁኔታ ነው የተከበረው። ምናልባት የትግራዩንም በፊት ከነበረው ጋር ሲታይ በአንጻራዊነት የተሻለ ሰላም ስላለ ስጋት የለም። በድሮን እመታለሁ ከባድ መሳሪያ ይተኮሳል የሚለው ነገር ስለሌለ፣ የተለያዩ ሰዎችም በተወሰነ ደረጃ ስለተገናኙ ከባለፉት ሁለት ዓመታት የተሻለ የተከበረ ይመስለኛል።
እሱን
ሳሉ ስላለቀቀኝ አሁንም ይቅርታ።
ግድ የለም
እንባሽ ቆራረጣል።
አዲስ በሽታ መጥቷል ብሏል። ቀጠለች
እና እንግዲህ አሁን አስተካቂ ሁኔታ ካለም ኦብቪየስ ይኖራል ብዬ ገምታለሁ። ኦሮሚያ ውስጥ በተለይ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ የተወሰኑ አካባቢዎች፣ አራቱም የወለጋ ዞኖች ግን ከዚህ በፊት በዓሉ ሲከበርባቸው እንደነበሩ አይደለም የተከበረው። ደግሞ የሚገርመው እነዚህ ጦርነቱ የሚካሄድባቸው አካባቢዎች በሙሉ ገናን ከኦሮሚያ ውስጥ በሙሉ ገናን የሚያከብር ያለባቸው ናቸው። ወደ ወለጋ ስትሄድ በአብዛኛው ፕሮቴስታንቱ፣ በተለይ ወደ ወሮ ጉድሮ ወለጋ ስትመጣ ደግሞ ኦርቶዶክስ ይበዛል። ምስራቅ ወለጋም እኩል ናቸው። ምዕራብ ሸዋ እና ደቡብ ምዕራብ ሸዋ ሙሉ በሙሉ የኦርቶዶክስ አማኝ ሮሞች ያሉበት ነው። እዚህ አካባቢዎች ግን በፊት ያከብሩ እንደነበረው አይደለም የሚያከብሩት። እስሮች አሉ፣ ብዙ ሰዎች ታስረዋል። ከቤተሰብ ውስጥ አንድ ጎለህ በዓል ስታከብር የባለፈውን ታስታውሳለህ። ከሌ እኮ ነበረ የሞተበትን አንድ ሰው ስታስታውስ ባለፈው ዓመት እኮ ከሌ ነበረ አብሮን የሚሉ ነገሮች ስለሚኖሩ ሰላም ከሌለ የሚፈጠረው ነገር አለ። ከዛ ውጪ እንግዲህ የአዲስ አበባ ሰው በዓሉን ባለው አቅም ምንም አይነት ነገር ውስጥ ቢኖር ባለው አቅም ለማክበር ሲፍጨረጨር እንደነበረ ታየዋለህ። በየመንደሩ በየአካባቢው ሽንኩርት ምናምን የሚሸጡ በቅናሽ ዋጋ
የተለመደ
እስከ 20 ብር ድረስ ኪሎ ስኳር ሽንኩርት የተገዛበት ሁኔታ አለ። ከብት ደህና ነበር ይባላል። ለምንድን ነው ደህና የሆነው ብዬ ጠይቄ ምን ያህል እንደሆነ ግን እርግጠኛ አይደለሁም፣ ግን አይ አሁን ደህና ነው አሉኝ። እና አርሶ አደሩ መንግስት ዕዳ እንዲከፍል የግብርም ሌላም ሊሆን ይችላል ጫና ስላሳደረበት በብዛት ከብቱን አውጥቶ ነው የሚል እንዲሁ ከሰዎች የሰማሁት ነው። የበግና የፍየል ዋጋ ግን በጣም ከባድ ነበር። የዶሮ ዋጋ ያስደነግጣል። እኔ 1300 ብር ሲሸጥ አሁን ነው የሰማሁት። 1000 ብር ደርሶ ነበር። 1300 ብር
1300 ብር ሁለት የሐረር ሰንጋ ይገዛ ነበር ለድግስ ለሰርግ
ለአራት ብር ነበር ሰርግ እና ያም ሆነ ያው የቤተክርስቲያኑም ስርዓት በተሟላ ሁኔታ ተከብሯል። ድባቡ ጥሩ ነበር። ትላንትና ከተማው ሰው ሲሯሯጥ በዓሉን ለማድመቅ በየቤቱ መንገድ ላይ የሚሸጡት ነገሮች በዓሉ መድረሱን የሚያሳውቅ ነገሮች ነበሩ። ጥሩ ነበረ ማለት ይቻላል።
ጠቅላይ ሚኒስትሩ ለበዓል የተናገሩት እስከዛሬ የተከልነውን መጥፎ ነገር የተከልነውን ነገር አሁን እየነቀልነው የሚል በጣም ይሄ ነገሮችን በሙሉ አዙሮ ወደ ሌላ አካል የመለጠፈ ንግግሮችን የተካኑበት ነው። እሱን የመሰለ መልእክት አስተላልፈዋል። አሁን ደግሞ ዛሬ በየፎቶግራፉ በየፌስቡክ የተለጠፉት ምግብ ሲያበሉ ነው። እና የሚገርመው ነገር እንደ የፌስቡክ ላይ እንትን ሳድርግ የገና ጊዜ አጼ ኃይለ ሥላሴ ጃልሜዳ ሄደው ሩር አንዳንድ ነው ሁልጊዜም ሳይሆን አንዳንድ ጊዜ ገና ተጫዋቾችን ሩር እንትን ያደርጉ ነበርና የገና ዱላ ይዘው ሩር ሲያቀብሉ የሚያሳይ ፎቶግራፍ አይቼ ምን ትዝ ይለኛል መሰለህ፣ ጠቅላይ ሚኒስትሩ አሁን ያሉት ጠቅላይ ሚኒስትር የጃንሆይ ያደርጉት በየሆስፒታል ሄደው ትምህርት ቤት ሄደው መስሪያ ቤቶች ሄደው ይጎበኙ የነበሩበትን ነገር የመኮረጅና እሳቸውን የመምሰል አለ። በጣም በጣም በተለየ ፎቶግራፍ አነሳስ ስትመለከተው አንዳንድ ቦታ ላይ ስትመለከት በጣም አስመሳይነት ነገር አለ። እሱን ትመለከትና እንግዲህ እነዚህ ሰዎች ተመርጠው የሚበሉ ምሳን ሊያበሉ የተዘጋጁበት ነው። ስጦታ ተይዞ የተካሄደበትና ወጥ ሲወጥ መሰለኝ ሲጨልፉ የታዩበት ሁኔታዎችን ተመልክቻለሁ። በዛ መጠን ሙሴ ሸሙ ረጓደ ወዳጃችን ጠፋብኝ የኢደፓ ሙሴ ሸሙ ይቅርታ አድማጮች፣ ይቅርታ አንዳንድ ጊዜ ትላንትና የወጣው የጻፈው አርቲክል አንብቤ ነበር። ጽሁፍ አውጥቷል። በጣም አጭር ጽሁፍ ነች፣ ግን ምንድን ነው የሚያጠነጥነው በአጠቃላይ የቱን ያህል የአገሪቱ ኢኮኖሚ እንደወደቀና የቱን ያህል ቤተሰብ ነው የሚልህ ቤተሰብ የቱን ያህል እንደደህየ የሚያሳይበት በትምህርት ሰዓት ተማሪዎች ዩኒፎርም የለበሱ ተማሪዎች በየመንገዱ ላይ ልመና ላይ ናቸው። ይሄ የቤተሰብን መናጋትና ወደፊት ደግሞ የአገር መናጋትም ያንተ ያደርጋል ያመጣልና ጥንቃቄ የሚደረግበት የሚል ነገር አንብቤ ያለሁኝና የአንተ ባልከው 1300 ብር ዶሮ ተሸጠ የምትለው 1300 ብር ላለው ነው። 1300 ሳንቲም የሌለው ደግሞ እንደዚሁ የተቸገራለ። በተለይ አሁን ሙሴ እንደገለጸው ከሆነ ልጆች ትምህርታቸውን እየታሉ የሚበሉት የሚጠጡት ፍለጋ ለቤተሰቦቻቸውም ለራሳቸውም ለመርዳት የሚወጡ ከሆነ አንደኛ ትምህርት ቤትስ እንዴት ለቀቃቸው? የትምህርት ቤት ስርዓቱ ትምህርቱ ራሱ ስርዓቱ ነድሮ እኛ ካረፈድን አጥር ዘለን ለመግባት እኔ ብዙ ነገር ስቃይ እንደ ናት ዩኒት ሊደር ደግሞ ተነስቶ በመጥረጊያ ይዞ ይጠብቃል በራፍ ላይ አርማችንና ይሄን የነበረው ያየሁበት ጊዜ ያደግንበት ነው። እንደድሮ ሁሉም እንደድሮ ይሆናል የሚል ነገር የለም፣ ግን መሻሻል መታየት ያለበት ከኛ የተለየ ከኛ የተሻለ ኑሮ ይኖራሉ የሚባል ወጣቶች ህፃናቶች ተማሪዎች ይኖራሉ በሚባልበት ጊዜ እንደገና ይሆልዮሽ በወረቀትና በዩቲዩብና በፌስቡክ ብቻ ተማሪዎችን እየመገብኩ ነው አርፋችሁ ተቀመጡ የሚል መንግስት ያለበት ሁኔታ ሆኖ በአሉንም እንግዲህ እንደዚህ ዘናል ለማንኛቸውም መልካም በዓል ለሁላችሁም እንመኛለን። በዚህ ባለውን ችግራችን የባሳት ታምጣ ይላሉ አንዳንድ ጊዜ አባቶች ሲናገሩ ከዚህ የባሰ እንዳይመጣም ደግሞ አንዳንድ እንትን ማድረግ ነው ግን ከዚህ የባሰ ይመጣል የሚል ደግሞ ግምትም የለኝም። ፈርሰናል ከፈረስም በኋላ ምንም ነገር የለውም ነው። ሌላ ወደ ቅድም ያነሳው የትግራይ ሁኔታን በተመለከተ ብዙ ወዳጆችን ተጋሩ እዚህ ያሉ ወዳጆችም ደውያለሁኝ አዲስ አበባም ያሉ ወዳጆችን ደውያለሁኝ አናግሬያቸዋለሁኝ ተመስገን ነው ያሉት። ምክንያቱም ልክ እንዳልከው ድሮን የሚጮህባቸው ድሮን የለም የጦር ጀት የለም መድፍ የለም ሱሱን ባለበት ሁኔታ ለቤተሰቦች እያከበሩ ነው። የሞቱም ሞተዋል በህይወት ያሉም አሉ። ብዙዎቹ አሁን የሞታቸውን መርዶን በየአካባቢው እየሰሙ ያሉ ነው። ግን በዓሉን በተመለከተ ግን ካለፉት ሁለት ዓመት የተሻለ ሁኔታ ላይ ያለነው ይመስገን ብለዋል። በዛው መጠን ግን በጣም አስጊና አስቸጋሪ ሆነው ኤርትራ ሰራዊት በየቦታው እየሄደ ባለፈውም ሳምንት ጠቁሜልሃለሁኝ የአንድ ቤተሰብ 22 የአንድ ቤተሰቦች 22 ዘመዶቻቸው እንደተገደሉባቸው በኤርትራ ወታደሮች የሚያሳይ ያ ነገሮች አሁንም አሉና እሱ ምናልባት በውይይታችን ላይ እናመሰዋለን። እንግዲህ ወደ ፕሮግራማችን ነው የምንገባው። ይሄ አሁን የትግራይ ሰላም ስምምነቱ ራሱ እንቆቆልሽ ይሆነበት ያለ የአማራና የትግራይ የአማራና የኤርትራ ኃይሎች አሁንም ትግራይ ለቀው አልወጡም። የኤርትራና የአማራ ኃይሎች ካልወጡ የትግራይ መከላከያ ኃይል ትጥቅ የሚፈታበት ጉዳይ ደግሞ እንደሌለ ይታወቃል። ምክንያቱም ስምምነታቸው ነው በትግራይ የሽግግር መንግስት አይቋቋም የሚለው ራሱ የራሱን ችግር ይዟል። የትግራይ ኃይል ትጥቅ ካልፈታ ሽብርተኝነትን ፍርጃውን አይነሳም የሚሉም ደግሞ ሌላ ማስፈራሪያዎች አሉ። የኤርትራ መንግስት ኃይል ከትግራይ ያለመውጥ ያለማስወጣት አቅም ይኖራል ኖርም ዛል በኋላ ይመጣል። ግን እነዚህን ከላይ አሁን የጠቀስኩልህን ይዘያዝና እንዴት ነው የምትመለከተው? ብዙ የሚታችሁ ሰዎች አሉ አንዳንድ የሚያስፈሩም ሁኔታዎች ነገሮች አሉና ይሄ ነገር እርግጥ ስትመለከተው ድሬድዋን በየቦታው የሚናገራቸው አሉ እሱን እናነሳቸዋለን ቀጥለን። ግን እንደው ዝም ብለህ ስትመለከተው ስምምነቱ እንዴት ነው? እኔ አንዳንዴ በትግራይ ሰዎች እንትማን ነው የትግራይ ክልላዊ መንግስት አጠፋ ለማለት ሲፈልጉ የፕሪቶሪያን ስምምነት ያነሳሉ። ከዛ ደግሞ ይመጡና ደግሞ ደብረጽዮን እንደዚህ ሆኖ እንደዛ ሆኖ የሚል ደግሞ ይወራልና እንጠቅል ዳርግና እስቲ ተመልከተው የዛ አካባቢ ያለው የበዓሉንም እንግዲህ ከሞላ ጎደል እኔ ያገኘሁትን መረጃ አካፊ ያለኝና እሱን እንተናደርግበት ቀጥል።
አንተ እንዳልከው የስምምነቱ አተገባበር ጉዳይ እንቆቅልሽ ሆኗል። አው ዋናው ነገር መንግስትም እንዲሆንና እንዲወራ የሚፈልገው የትግራይ መከላከያ ኃይል ትጥቅ ፈታ ነው። ይህን ትልቁ የሚፈልገው ነገር ግን ከአንድ ነገር ጋር ታስሯል። ይሄ ስምምነት ነው ፊርማቸውን ያስቀመጡበት የአማራና የትግራይ ኃይል ከትግራይ ምድር ላይ መውጣት። አሁን ይሄ መሰረታዊው የስምምነቱ መሰረታዊ ነገር ቀጥ ነው ያለው። መንግስት ትጥቅ ማስፈታት ይፈልጋል፣ የትግራይ ኃይሎችን ማስወጣት ግን አይችልም። ህወሓት ትጥቅ ፈቶ የአሸባሪነቱ ፍረጃው እንዲነሳለት ይፈልጋል። ግን ይሄንን ማድረግ የሚችለው የአማራና የትግራይ ኃይሎች ሲወጡ ነው በስምምነቱ መሰረት። ስለዚህ የአሸባሪነቱ እና መነሳትና ሌሎችም ነገሮች ተንጠልጥለው ነው የሚቀሩት። እና መንግስት በትግራይ የሽግግር መንግስት የሚባለው ጊዜያዊ መንግስት እንዲቋቋምና ምርጫ እንዲካሄድ ይፈልጋል። ግን ይሄ የሚሆነው በአጠቃላይ ክልል ውስጥ ሰላም ሲሰፍን ነው። ሰላም የሚሰፍነው የኤርትራ ኃይል ወጥቶ የአማራ ኃይል ወጥቶ የኢህአዴግ ትጥቅ የትግራይ መከላከያ ኃይል ትጥቅ ሲፈታ ነው። ትጥቅ ካልፈታ ይህንን የሽግግር መንግስት አስመርቶ ምርጫውን ማካሄድ አይቻልም። እና እስር ስር ብሏል። እንደው ዝም ብሎ ጊዜው ነው የሚሄደው እንጂ ተኩስ አክቹዋሊ ተኩስ ከመቆሙ ውጪ የኤርትራ ኃይል የተቆጣጠሩበት አካባቢ ካልሆነ በስተቀር ሌላው አካባቢ ሲቪሊያንስ ፕሮቴክትድ ናቸው የኤርትራ ኃይል ከተቆጣጠራቸው ውጪ። ከዚህ ውጪ ይሄ የሰላም ስምምነቱ አተገባበር ቀጥና ያለ ኦፍ ኮርስ የሰብአዊ እርዳታ እየደረሰ ነው። በንጽጽር በጣም በከፍተኛ ሁኔታ አውሮፕላን በረራ ጀምሯል። ኤሌክትሪክ ተጀምሯል። ስልክ ተጀምሯል። ባንኮች ተከፍተዋል ነው ማለት የሚቻለው። ምክንያቱም አንድ ዶሮ 1500 ብር በሚሸጥበት ሀገር በሳምንት 1500 ብር 2000 ብር እያወጣ መኖር አይቻልም። እና በዋናነት ስምምነት ወደፊት የሰላም ሂደቱን ወደፊት ለማራመድ የሚያስችሉ ነገሮች ቆመው እርስር ነው ያሉት። እንዴት ነው የሚፈታው የሚለው እንቆቅልሽ። መንግስት የኤርትራ ኃይል ማስወጣት አይችልም። ካልቻለ የቀሩት የሚፈልጋቸውን ነገሮች በሙሉ አያገኛቸውም። ስለዚህ ስቴልሜት ላይ ነው የሚሆኑት። ወይም አንደኛው የሆነ ነገር ላይ ሸብረክ ብሎ ነው የሆነ ነገር መሆን ያለበት። እንግዲህ ምዕራባውያንና አሜሪካ አንዳንድ አስተያየት ሰጪዎች እንደሚሉት ህወሓት በወታደራዊ ኃይል ተሸንፏል ወር መንግስት የወታደራዊ በላይነት አለው ስለሚል የአማራና የኤርትራ ኃይሎች ሳይወጡ ትጥቅ ይፍታ የሚል ጫና ሊያሳድሩ ይችላሉ የሚል ነገር ተፈጥሯል። ግን ሰራዊቱ እና የትግራይ ህዝብስ እንዴት ይቀበለዋል? ዋስትና ያለው አስተማማኝ ሰላምስ ያመጣል ወይ? ሲቪሊያን ፕሮቴክት ማድረግ ይቻላል ወይ? የኤርትራና የአማራ ኃይል ባልወጡበት ሁኔታ በትግራይ ውስጥ የመንግስት መዋቅር መዘርጋት፣ ምርጫ ማካሄድ፣ መንግስት የሚፈልጋቸውን ውስጥ ይቻላል ወይ? እንደዚህ አድርገህ ስታያቸው አሁንም እንቆቅልሽ ነው በቃ። እና በፊት ጀምረን ስንል የነበረው ነገር ነው የኤርትራ ኃይል እዛ ክልል መግባት እና የኤርትራ ኃይል ትግራይ ላይ ያለው ፍላጎት መሰረታዊ የሰሜን ኢትዮጵያ ችግር ምንጭ ነው። እሱም መፍታት ማንም አልቻለም። ምዕራባውያንም ከማውራት ያለፈ የኤርትራ መንግስት ላይ ጫና ሊያሳድሩ አልቻሉም። ጫና ሊያሳድሩም የሚችሉት ነገር የለም። ምክንያቱም ጫና ለማሳደር የሚጠቀሙባቸውን ቱሎች በሙሉ ተጠቅመው ለህዝብ ደንታ ስለሌለው እንደ ማፊያ የውጭ ከረንሲውንም በሆነ መንገድ እያገኘ ትስት በቃ አገር ነኝ ብሎ እየኖረ ነው። እና የኢትዮጵያ ሰላም ወዴት ነው የሚሄደው? በዚህ ላይ ዓለም አቀፍ ሁኔታዎቹ በተባበሩት መንግስታት የጸጥታው ምክር ቤት በኩል እልባት መስጠት የማይቻልበት ሁኔታ መኖሩ፣ እነዚህ ሁሉ ተያይዘው የትግራይ የሰላም ሂደት እንቆቅልሽ መሆኑ እንደቀጠለ እሱ ነው የሚታየው።
የሬድዋን ሁሴን ባለፈው በወዳኛው ሳምንት በተቃዋሚ የአብይ አጨብጫቢ ድርጅቶችን ፓርቲዎችን ብላቸው እንጂ እነዚህ ተቃዋሚ አይደሉም፣ ከእነሱ ጋር ስብሰባ አድርጎ ነው ባለፈው ሳምንት ከፓርላማ ሰዎች ጋር ተነጋግሮ የእገዳው የቴሮሪዝም የተባለው እንደሚነሳ ሽግግር መንግስት እንደሚቋቋም የሚሉ ጥያቄዎችን አንስቷል። ስለ ኤርትራም አሁን ያነሳው ለዚህ ነው ወደዛ የገባሁት ቀድሜ የኤርትራ ሰራዊትን አስወጡ አይሉናል። በጣም የሚገርምህ ነገር በደንበኛ ላዳመጠው ሬድዋንን ላዳመጠው ሰው አይንም በጨው ልጠብና ለዋሽህ አይነት ነገር ወይም ደግሞ ቁጭ እየላሞሽ ላሞኝህ የሚል ነገር ነው። ምክንያቱም የኤርትራን ሰራዊት እዛ ቁጭ ማለት የማመሳሰል የሚፈልገው የሱዳን ሰራዊት 50 ኪሎ ሜትር ኢትዮጵያን መሬት ይዞ ተቀምጦ ማንም ሳይናገር እንዴት የኤርትራ ሰራዊት ይውጣ ብላችሁ ትላላችሁ ብለው ይላሉ። እነዚህ ፈረንጆች ኤርትራን ሊጎዱ እንደውም ቃል በቃል ነው ኤርትራን ለመጉዳት የተደረገ የተሰራ ሴራ ነው ብለው እና ኤርትራን ደግሞ አትነካም የሚል በጣም የደነዘዘ አነጋገር ነው የሰማሁት። ሬድዋን እንደዚህ መሆኑ የመንግስት ሰራተኛ ነው ማለት ሰራተኛ ነው ያው መልእክተኛ ነው። ምንም ከህሊና ጋር የሚያገናኝ ነገር የለም። ሲቪል ሰርቪስ አንድ ጊዜ የዩኤን አምባሳደሩን ሳናግራቸው እኔ እኮ ምንም የማደርገው ነገር የለም ሲቪል ሰርቫንት ነኝ አሉ። ብዙ ነገር ማድረግ በሚቻልበት ጊዜ ባለማድረጋቸውን ለምን ብዬ ስጠይቅ ማለት ነው። እና ሬድዋንም እንደዚህ ነው ያሉ። ግን አንድ በጣም መሰረታዊ የሆነ ውሸት እዛ ላይ ያለው ምንድን ነው? ሱዳንን 50 ኪሎ ሜትር አውጥቶ የሰጠው የኢትዮጵያ መንግስት አብይ አህመድ በፈረስ ሽልማት ፈረስ ሸልሞ ነው። የሚገርመው ነገር ፈረስና ጦር ሸልሞ አሁን ደግሞ ስትሄድ ከሶስት ቀን በኋላ ጦርነት ይጀምራል። ይሄ ጦርነቱ ከመጀመሩ ሶስት ቀን ቀደም ብሎ ነው። ከሶስት ቀን በፊት ከሶስት ቀን በኋላ ጦርነት ይጀምራለኝ አንድም የወያኔ ባለስልጣን ወይም ደግሞ ወታደር እንዳይወጣ አድርግ አንተ የምትፈልገው መሬት ተቀመጥ ብሎ ሰጥቶታል። ማን ነበር ሱዳኑ ፕሬዚደንት አልቡርሃን ፊት ለፊት ተናግሮስ የኢትዮጵያ መንግስት ለምንድነው የሚዋሸኝ ብሏል። የዛን ጊዜ አስተባብሎትም ነገር የለምና እንደዚህ አይነት ቅጥፈቶች አሉ እና ተንጠልጥሎ ያሉ ነገሮች አሉ። አሁንም መንጠልጠል ብቻ አይደለም። ወደ ኋላ ልመልስና ራይ ዛሬ አራት ዓመት ስናወራ እናንተ የኦኤልኤፍን ወደ ኢትዮጵያ መግባት ስንት ሲያደርግ ለማ መገርሳ እና ወርቅነህ ገበየሁ መሰለኝ አስመራ እየሄዱ ከኦኤልኤፍ ሰው ከነ ዳውድ ኢብሳ ጋር ይናገሩ ነበርና የዛን ጊዜ ችግር ያመጣል ችግር የሚያመጣ ድርድር እየተደረገ ያለው ብለን ስንል ነበር። እና የዛሬ አራት ዓመት የነበረው ችግር አሁንም እየመጣ ያለ ነገር ነው። ሁለት ነገሮች ይዟል። አንድ ነገር የዛን ጊዜ የኦሮሞን ሰዎች ለማስደሰት ይፈልጋል። በዛ ላይ ደግሞ ከኦሮሞ ነጻነት ጋር መደራደር ይፈልጋል። አሁን ከህወሓት ጋር መደራደር፣ ከትግራይ ክልላዊ መንግስት ጋር መደራደር ይፈልጋል። ሰላም መፍጠር ይፈልጋል። አቅም ስለሌለ ነው። በዛው መልክም ደግሞ ደጋፊዎቹ አሉ፣ እንደነ ኢሳት አይነቶቹ፣ እንደነዚህ በዩቱብና በፌስቡክ የሚያብዱት ሰዎች። ለእነሱ ደግሞ አሁን ቃል በቃል ሚድ እየተደረገ ያለው ሬድዋን የተናገረው ነገር እነ ኤርሚያስ ለገሰ የሚናገሩትን ነው። ኤርትራ ለምን ትወጣለች፣ ሱዳን ሳትወጣ ለምን ስለ ሱዳን አይነገርም የሚለው የእነ ኤርሚያስ አጀንዳ የነበረ ነው። እነዚህ ይሄ የፌስቡክን ላይ የተጻፉትን ይደግፉኛል የሚላቸውን ወይም ደግሞ ያሽሞነሙኝ ላይ የሚላቸውን ሰዎች እንትን ለማድረግና ስልጣን ላይ የመቆየት ፍላጎት እንጂ እኔ ለሰላሙ ይሄን ያህል ትኩረት ያለው አይመስለኝም። እና ፍርሃት ያለው ምንድን ነው እንደዚህ የሚቀጥል ከሆነ እርግጥ ከትግራይ በኩል እንደሰማሁት ወደ ጦርነት ምንም ነገር ፍላጎት የለ፣ ድሮም ፍላጎት የላቸው፣ ሰላም እንደሚፈልጉት ይናገራሉ። አሁንም የዛኑ ያህል ነው። ግን ግዴታ ከመጣ አሁን ቀን በቀን የትግራዋይ በየቦታው የሚገደሉ ከሆነ በኤርትራ ወታደር ህዝቡ እኮ ይነሳል። ህዝብ ከተነሳ ከህዝብ ጋር መቆም አለባቸው እነዚህ ሰዎች። ገና ለገና ኤርትራን አምጥቼ ወጋለሁ ብሎ ቢል አብይ አህመድ ጠቅላይ ሚኒስትሩም እኔ እንትን የሚያደርግ ይመስለኛልና እነዚህንስ እንዴት ታያቸዋለህ? አንዱ ሌላ ልጨምርልህና የብርሃኑ ጁላ ቅዠትንም አይቼዋለሁኝ። እኔ ቅዠት ልበለው እና ነገሮችን መስመር ለማስያዝ የሚፈልጉ ይመስላሉ። ዝም ብለህ ስትመለከተው እና እንዴት አየሁ እነሱን እዛ ላይ በሞቱ ሰዎች ነው እንትን ማድረግ የሚፈለገው ሁሉን ነገር ኃጢአት መወርወር የሚቻለው። ሰዎቹ የሞቱት የዛሬ ጦርነቱ በተጀመረ በወሩ ነው። ከዛ በኋላ እንግዲህ ጦርነቱ አልቆ አሁን በሁለት ዓመቱ ጦርነቱ የቆመው። ግን እነሱ ከሞቱ በኋላም ደብረ ብርሃን ድረስ ተከትሎት መጥቷል የትግራይ ሰራዊት ብርሃኑ ጁላና ሰራዊቱን። እና እኔ ምን ለማለት እየተፈለገ ነው አልገባኝም። እና እሱን ስ የምታየው ያየው ነገር ካለ በሱን ስ እንቀጥልበት።
እሺ እሺ በመሰረታዊ ነገር ላይ ላጠቁር።
እሺ
ይሄ መንግስት ስትራቴጂም የለውም። ስትራቴጂ ስለሌለው በሁሉም በኢኮኖሚም በፖለቲካውም በውጭ ግንኙነቱም በማንኛውም ጉዳይ ላይ ነው። ከዛ ታክቲክና እቅዶችም ሊኖሩ ይችላሉ። በማንኛውም ጉዳይ ላይ የሚይዛቸው አቅም አሁን ያለውን ሁኔታ ያይና ማን ነው እሱ ሊቆጣኝ ያለው ማን ነው እሱ ለዘብ ያለ አቋም ያለው ስጋት የማይሆነኝ አሁን ይልና ወይ ማን ነው ሙሉ በሙሉ የተቆጣጠርኩት እና ቢቆጣም የትም አይደርስም ይል ያይና ቢቆጣ ህዝብ ሊያስነሳብኝ ይችላል ያለውን የሚያስደስት ነገር ነው የሚናገረው። ከዛ ነገ ደግሞ ሊገለባበት ይችላል። የት ጋር ምን አቋም እንደሚይዝ ምንም ነገር አታውቅም። አሁን ከኤርትራ ጋር በተገናኘ የሚናገራቸው አንተ የሚያነሳቸው ነገሮች ከዚህ ጋር የተገናኙ ናቸው። ለምሳሌ ስትራቴጂ የለውም ምንም ምን እንደሚፈልግ ትግራይ ላይ ምን እንዲመጣ እንደሚፈልግ በትክክል አይታወቅም። ትግራይ ላይ ዘላቂ ሰላም አምጥቶ ከዚህ ሰላም ኢንፕሪንሲፕል ሰላም መኖሩ ሊያመጣው የሚችለውን የኢኮኖሚ ልማት፣ የሰብአዊ መብት መከበር፣ የዲሞክራሲ መጎልበት፣ የሀገር ሉዓላዊነት ማስከበር የሚያስችል አቅም መፈጠር እንደዚህ አይነት ነገር አይደለም የሚያውቁ። አሁን ህወሓት ያሰጋኛል ብሎ ካሰበና ከህወሓት ጋር መታረቁ ለምሳሌ የሆኑ የሚቆጡ ሰዎች ለምሳሌ ኢሳት ሊሆን ይችላል የኤርትራ ሰዎች ግን በጣም ጨዋ የሆኑት ወይም በአማራው ግን የሆነ የህብረተሰብ ክፍል ከፖለቲካ ፓርቲዎችም ሞቅ ያለ ጩኸት ያሰሙብኛል ብሎ ካሰበ የሰላም ስምምነቱን በአሸናፊነት ያመጣውና ያጠፋቸው መሆኑን ሁለተኛ ሊነሱ በማይችሉ መንገድ እየተደመሰሱ መሆኑንና መንግስት እዛ አካባቢ የበላይነት ያለው መሆኑን የወልቃይት የምናም ጉዳይ የሚባለውም ያለቀለት ጉዳይ መሆኑን ሲፈልግ በጌም ድር ብሎ ይጠራዋል ሲፈልግ እንደፈለገ አድርጎ ይመነፋል። ከዛ ጦርነቱ ውስጥ መቀጠል እንደማይችል ያውቃል። የትግራይ ኃይሎችን መያዝ እና አብሮ መሆን ደግሞ ከሌላ ከተነሳበት ጠላት ጋር ሊገባበት የሚችል ብለውም ፍትጊያ ሊያግዘው እንደሚችል ወይም ጠላት እንደሚቀንስለት ካሰበ ወይም ከትግራይ ጋር ግንኙነት መፍጠሩ ያስደነግጣቸውና ዝም ያሰኛቸዋል ብሎ የሚያስበው ወገን ካለ ደግሞ ቢያንስ በሩመር ደረጃ ከትግራይ ጋር በቃ አንድ የሆኑ መሆናቸውንና እንደውም ግንባር ፈጥረው ሌሎች ጠላቶቻቸውን ኤርትራንም ቢሆን ለማስወጣት እንደው በጣም የተቀራረቡ መሆኑን አብይ ኢሱ ኢሱ እንዲያሰኝ አሁን ደግሞ አዲስ አበባን ደብረጽዮን ሊያሰኝ ነው። ደብረጽዮን ምክትል ጠቅላይ እንደዚህ ደግሞ ያደርጋሉና ምኑ የማይታወቅ የተዘበራረቀ ነገር ነው። እና ሁልጊዜ አሁን ያለችዋን ነገር በብልጣ ብልጥነት ማለፍ እንጂ ነገ የት ጋር እንደሚወድቅ አይታወቅም። የዛሬዋን በብልጣ ብልጥነት አለፍን ሲሉ ገደል አፋፍ ላይ ቆመው ያሉ ከዛች ገደል ደግሞ ለመውጣት የሆነ ነገር ይዛሉ። እንዲሁ እየተንገዳገዱ ነው ያሉ። ለዚህ ነው በሁሉም መስክ በፖለቲካው፣ በኢኮኖሚው፣ በሰላምና መረጋጋት፣ በውጭ ግንኙነት ሁሉም ነገር አንዲትም ጋት ወደፊት መራመድ ያልቻለው መወዛወዝ ነው። ዛሬ በዚህ በኩል ዘሎ ይገባል፣ ሲያቃጥለው ዘሎ ይወጣል፣ እዚህ ሲበርደው ዘሎ እንደዚህ አይነት እኔ ምናልባት የትም ሀገር በዚህ ሁኔታ የተመራ ያለ አይመስለኝም። እንደዚህ ሆነ ቤተሰብ አስተዳድርም እንኳን በጣም ውስብስብ የሆነ ሪሌሽንሽፕስ ያሉትና በጥንቃቄ መያዝ ያለባቸው ነገሮች ያሉበት ሀገር ቤተሰብ ኮንሲስተንት ሆነ መድረሻህን ካላወቅ ቤተሰቦችን ልጆችን በሚፈልገው ነገር አንጸው ወደሚፈልገው ደረጃ አታደርስም። ይሄ ነውና
ከድርድሩ ጊዜ አይጠቀም ነው ማግኘት የሚፈልገው ከኦነግ ጋር ስትል ያስታወስከኝ እሱን ነው። ያን ጊዜ የፖለቲካው ትኩሳት አለ። ያም ገባ አስታረቀ። ህወሓት አሸባሪ ያላቸውን የህግ ምህረት አደረገ፣ ሽብርተኝነትን አስነሳ የሚለው ነገር ነበረ ትልቁ የፖለቲካ ትርፍ። ስለዚህ ይህንን ያደረጉት ግን ኦነግ ደግሞ ትልቅ ጉልበት ያለው ኃይል ነው። ልክ ሲገባ የተደረገው ማቀባበል ጉልበቱን አሳይቷቸዋል እና በዛ ጉልበቱ ደግሞ እንዲመጣ ደግሞ አይፈለግም። ምክንያቱም አደገኛ ተቀናቃይ ነው እና የሆነ ልብስብስ ያሉ ያልጠሩ ነገሮችን እንዳለ ስምምነት ተብሎ መጣ። መምጣቱ ስጋት ስለነበረው እንዳይገቡ የማድረግ ውስጥ ሁሉ ሲሰራ ነበር። በተለይ አቶ ዳዊት ይፋ አዲስ አበባ እንዳይገቡ ሁሉ ብዙ ነገር ተሰርቶ እንደነበር እናውቃለን። ከዛም በኋላ ሰራዊቱን አሲሚሌት እንዲቀላቀል ወይም ወደ ሰላማዊ ህይወት እንዲመለስ ከማድረግ ውጪ የተፈለገው ምንድን ነው? እሱ ይሄ በቃ ትርፍ ተገኝቶበታል፣ ምህረት ተደረገ፣ አስገባን፣ ሽብርተኝነት አነሳ። ግን መኖር የለበትም የሚል ነገር ደግሞ ከጎን አስቀምጠው ጥቂት ነው ሰራዊቱ፣ ጥቅ ማድረግ አለብን የሚል ነገር ተይዞ ደግሞ ወደ ኃይል ተሄደ። እነዚህ ዝብርቅርቆች ያ የሰላም ስምምነት አሁን ኦሮሚያ ውስጥ የምናየውን ነገር ፈጠረ። ኦላ ከ200 ከ400 ሰው ተነስቶ እዚህ ደረሰ። ኦነግ የሚባለው ትልቁ የፖለቲካ ፓርቲ የማይንቀሳቀስበት ሁኔታ ተፈጥሮ መሪዎቹ እስር ቤት፣ ሊቀመንበሩም የቤት እስረኛ ሆነው እንደዚህ አይነት ነገሮች መጥቷልና እነዚህ ሰዎች አሁን እንዳልኩ ዝም ብሎ ጊዜያዊ ጥቅሞችን የፖለቲካ ጥቅሞችን እያገኙ እዛና እዚህ የሚረግጡ እዚህ ሲያቃጥለው እዛ ሲቀዘቅዘው ስለሆነ ከትግራይም ጋር ያለውን የሰላም ስምምነት በዚሁ መንገድ ሊይዙት የማይፈልጉበት ምንም ምክንያት የለም። ይታይሃልም አካሄዱም ያለ ነገር ዛሬ ሌላ ነገ ሌላ እና እንደዚህ ከሆነ ዞሮ ዞሮ መልኩን የቀየረ ሌላ ግጭት ወደ መምጣት ነው የሚሄደው። አገር በዚህ ደረጃ አትመራም። ሌላ ከብርሃኑ ጁላ ጋር አያይዘህ ያነሳውም ሰምቼዋለሁኝ፣ ተመሳሳይ ነገር ነው። ሰዎቹ አሁን የሚናገሩት ነገር ሊያገኙት የሚፈልጉትን ጥቅም ወይም ሊያስመስሉ የሚፈልጉትን ነገር ካደረገላቸው ማድረግ ነው። እንግዲህ አሁን ያሉት የህወሓት ይሄ አካውንታብሊቲ መክሰስ፣ እዛ ጋር ክስ መስርተዋል። ይሄንን ክስ ሲያነሱ ክሱን እንዲቀጥል የሚፈልጉ ሰዎች ውጭ ሀገርም ያሉ ሀገር ውስጥም ሊቆጡ ስለሚችሉ ክሱ ማንሳታቸው እና አሸባሪነቱ ማንሳታቸው ደግሞ ግዴታ ስለሆነ የሆነ አንድ የሚላከክበት አካል ይፈልጋል። ያ የሚላከክበት አካል በህይወት ካለ ይሟገታል፣ እንዴ እኔ እኮ አይደለሁም ይላል። ስለዚህ በራሱ ጉዳይ ላይ ሊሟገት የማይችል ማላከኪያ ተፈለገ። ስለዚህ የሞቱት ናቸው እንጂ እነዚህ ማምን አደረጉ ከዚህ ያለፈ አይደለም። ልክ ቅድም ካልኩት ጋር የተገናኘ የተያያዘ ነገር ነው። ነገ ደግሞ ምን ሊሉ እንደሚችሉ አታውቅም። ይሄ የሚያስከትልባቸውን ደግሞ አይተው ወይም ደግሞ ያን ጊዜ ሊያስገኝ የሚችለውን ጥቅም አይተው ደግሞ ሌላ ነገር ሊያወሩ ይችላሉ። እንደዚህ ወንደውም ዋናዎቹ እነዚህ ናቸው፣ እነዛን አሳስተው ነው ሽማግሌዎቹን ያስገደሉትም ሊሉ ይችላሉ።
በጣም
ምንም ሊሆኑ የማይችሉት ነገር የለም። ለማንኛውም እንደው አሁን የሽብርተኝነት ማንሳት ጉዳይ የማንሳት ጉዳይ ስለተነሳ ለምን የሚባለውን ጥያቄ ለማድረግ ያደረጉት እንጂ ምንም ተጨባጭነትም ያለው አይደለም። እንትን ስናየው እኮ ሰዎቹ የሞቱት ትልልቆቹ አንጋፋዎቹ በትግራይ ውስጥ የመንግስት ስልጣን ላይ አልነበሩም። ከህወሓትም ከአመራርነቱ ወጥተዋል። ምንም ውሳኔ ሰጭነት ላይ አልነበሩም። ስለዚህ በእነሱ ነው አንድ ሰው ስልጣን ላይ ከሌለ ውሳኔ ሰጪ ካልሆነ በሱ ምክንያት ነው የተፈጠረው ልትላ የሚያስብል ምንም ነገር የለም። ምክንያቱም መንግስት ውሳኔ ወስኖ ስልጣን ሲኖርህ ነው በጉዳዮች ላይ ተጠያቂ የምትሆነው። እና ኦፍኮርስ እንደ አንድ ትግራዋይ በሀገር ውስጥ ትልቅ ሚና እንደነበራቸው ትግራይን እንደ መሰረተ ኢትዮጵያንም እንደ መሰረተ ሰው የሆነ አቋም ሊኖራቸው ይችላል፣ የሆነ የሚደግፉት ነገር ሊኖር ይችላል። ግን በዋናነት ውሳኔ ሰጥተው ያስጀመሩት ናቸው የሚያስብል ግን ምንም መሬት ላይ ተጨባጭ ነገር የለም።
ታስታውስ
ከሞቱ በኋላ የነበረውንም ሁኔታ ስታይ ምንም እነሱን ተጠያቂ የሚያደርጋቸው ነገር የለምና በዚህ ደረጃ የሚታየው
ተደጋጋሚ የሆነ ነገር ነው። ታስታውስ እንደሆነ ከዚህ በፊት ደብረ ጽዮንን ደግፉት ብሎ ተናግሮ ነበር ጠቅላይ ሚኒስትሩና የጠቅላይ ሚኒስትሩ ደጋፊዎች አው ደብረ ጽዮን እኮ ብዙ እንትን ለማድረግ እየፈለገ ነገር ግን እዛ አክራሪዎቹ እና ወታደሮች ውስጥ ያሉት ጀነራሎቹ ናቸው የሚል ወሬዎች ይናፈሱ ነበር። ታስታውስ ከሆነና ይሄ ለመከፋፈል የሚደረጉ ጥረቶች አሉ። ግን ችግሩ የሚያዳምጠውና የሚያነበው ይሄንን ጽሑፍን ይሄንን ንግግር የሚያዳምጠው ሰው ግን ተቀብሎ ልክ ስፖንጅ የሆነ ነገር ውሃ ስትከትው ውሃውን ይዞ ቁጭ ነው የሚለው ገባ ካላፈሰስከው በስተቀር ያንን የማድረግ ፍላጎት ያለው ህብረተሰብ የለንም። ተቀብሎ ብቻ የጥላቻ ውስጥ የከረመ 27 አመት 30 አመት ጥላቻ ውስጥ የከረመ ስለነበረ ምንም ይሄ ነው ብለህ የምትለው ነገር የለም። የደብረ ጽዮንን ካነሳ አይቀር አንድ በጣም አደገኛ መልእክት ደግሞ ይተላለፍ ያለ ነገር አለ። አደገኛነቱ ምንድን ነው? የተባበሩት መንግስታት የሰብአዊ መብት መርማሪዎች ኢትዮጵያ መብጣት ይፈልጋሉ ነው መንግስት አይፈልግ እንትን አያደርግም እና ከትግራይ ክልላዊ መንግስት ከነ ደብረ ጽዮን ጋር ንግግር ድርድር ተጀምሯል። እነሱ ያ ኮሚሽን እንዳይመጣ እንትን እንዲያደርጉ እንዳይመጣ
እንዲያግዙ
ያደርጋሉ። ይሰማል? ሄሎ?
አው ጫጫታ ነገር
ይሰማል። አው 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 ስልኩን እየተጠቀመ ነበር አንድ ልጅ ነው ያለው ዋናው ልጅ የለም። እና እና ማን ነው መንግስት አይፈልግም እነዛ መተው እንትን ምርመራ እንዲያደርጉና እኛም አንፈልግም ብላችሁ በሉ የሚል በጣም በጣም ቆሻሻ የሆነ አነጋገር እየተነጋገሩ ነው። ነገር ግን በህዋት በኩል ይሄን አንቀበልም ብለዋል የሚል ነገር አለና እነዚህ ነገር ስትመለከታቸው አሁንም ከዚህ ከሴራ ፖለቲካና ከማጋጨት ይሄንን ቢያረጉ ኑሮ ለኢትዮጵያ አሁን ምንድነው የሚደረገው? ለኢትዮጵያ የሚያስቡ ከሆነ ዩናይትድ ኔሽን ይሄን የሚያደርገው ኢትዮጵያን ለማጥፋት ስለሆነ ለኢትዮጵያ የሚያስቡ ከሆነ እነዚህ ሰዎች እንዳይመጡ ማድረግ ነበረባቸው ወይም አለባቸው ብሎ ደግሞ የእሱ ደጋፊዎች እንዲጮሁ የሚያደርግ ስልት ይመስለኛል። እና በጣም አደጋ አለው። እኔ ይህን ያደርጋሉ የሚል ግምት የለኝም። ካደረጉ ኢትዮጵያ ውስጥ የማይደረግ ነገር የለም። ግን በዚህ አልጠረጥራቸው። ምክንያቱም ይጣራልን ብለው ሲሉ ለብዙ ጊዜ የቆየ ስለሆነ ይህንም ከጊዜ ካለ እንትን ታደርገዋል። ግን ወደ ኤርትራ እንመለስና በፕሪቶሪያ ስምምነት መሰረትም ሆነ በናይሮቢ ስምምነት የኢትዮጵያ መንግስት አሁን ቅድም የጠቆከው ነገር አለ። ጫና በህወሓት ላይ ጫና እንዲመጣ ፈረንጆቹ ጫና እንዲያደርጉ እና ተቀበሉ፣ ምንድን የምትፈልጉት ፍቱ አትፍቱ የሚባል ጫና እንዲመጣ ለማድረግ የተደረገ ስልት አለ የሚል ነገር የጠቀስክበት ነገር አለና እነዚህ ሰዎች ከጫናው ባሻገር የኢትዮጵያ መንግስት የኤርትራ መንግስት ማስወጣት ይችላል። እኔ አንዳንድ ጊዜ በጣም ግራ የሚገባ ሳይሆን እንዲሁ በተጨባጭ የምናውቀው ከወረቀትና ከዩቱብና ከፌስቡክ በተጨማሪ ሌላ የት ቦታ ነው የኢትዮጵያ መከላከያ ሰራዊት አቅም ኖሮት የኤርትራ ሰራዊት ይውጣ ማለት የሚችለው አቅም አለው ወይ ነው? ወይስ ዝም ብሎ ጉራቸውን እየነፉብን የኤርትራው መንግስት እንዲቀመጥ የኤርትራ ሰራዊት በችግራችን ጊዜ የመጣ ነው ብሎ ሚኒያ ትላንትና በያን በተናገረበት አፉ ባድመ ላይ እኮ ሻቢያን እኮ አርመሰመስኩ ብሎ የተናገረ ነው ሬድዋን። እኔ እስከማውቀው ድረስ እርግጥ ፖለቲካ በነበርክበት መቀመጥ የለብህ፣ ከጊዜው ጋር መገላበጥ አለብህ። እንደዚህ ግን ምልህ ሀገርና ህዝብ፣ በተለይ ህዝብን የሚጎዳ ህዝብን የሚያጠፋ ዘላለማዊ ቁርሾ ሊያኖር የሚችል ነገር የምታመጣበትን ነገር ስትመለከትና እዛው ላይ ደግሞ ቀጥልና የዚህ የወልቃይትን ጉዳይ አለበትና እሱንም ለመናገር ሞክሮ ግን ወደ ኋላ የመለሰው አለ። እሱንስ እንዴት አየኸው ለማለት ነው። አቅም አለው ወይ ኢትዮጵያ መንግስት የለ ማለት?
እንግዲህ የተመድ የሰብአዊ መብት ኮሚሽንን ተመለከተ አንደኛ ለስ ከሚገባኝ ድረስ የሰባዊ መብት ተፈጽሟል የሚል ትርጣሬ ሲኖር የተባበሩት መንግስታት ድርጅት ውሳኔውን ይወስናል መመርመር አለበት። ምልክቶችም አይቷል። የጦር ወንጀል ተፈጽሟል። ክራይም አጋንስት ሂዩማኒቲ ተፈጽሟል። ፈርዘር በደንብ ዲቴይሉ ኢንቨስቲጌት መደረግ አለበት። በቃ ይሄ የተባበሩት መንግስታት ድርጅት ነው የወሰነው። በጀትም ማጸድቋል። የኢትዮጵያ መንግስት ቢፈልገውም ባይፈልገውም ሌላ ፓርቲ ቢፈልገውም ባይፈልገውም ይደረጋል። እና ህወሓት ሊያስቀረው አይችልም። መንግስት ሊያስቀረው እንዳልቻለ መንግስት ጎል ሊያስቀረው ብዙ ሞክሮ የለ እንዴ?
አዎ።
እና ህወሓት ምን የመብት ጥሰት አንዱ የመብት ጥሰት ፈጽሟል የሚል ጭምር የሚወነጀልም ስለሆነ እሱም በተቆጣጠረበት አካባቢ አለ እኮ ጥርጣሬው፣ ምልክቶች ታይተዋል የሚባል ነገር ስላለ አይ የፈጸምኩትን ወንጀል አስመርምርልኝ ከማለት ሁለቱም የወንጀል ምርመራውን ሊያቆሙት አይችሉ። በተለይ በትግራይ በኩል ደግሞ ሪፖርቶቹም እንደሚያመለክቱት ከፍተኛው የመብት ጥሰት የጦር ወንጀል የተፈጸመው ትግራይ ውስጥ ነው። የትግራይ ህዝብ ፍትህ ይፈልጋል። ዘላቂ ሰላም የሚመጣው ፍትህ ሲኖር ነው። ስለዚህ የትግራይ ህዝብ የሚፈልገውን ሰላምና ዘላቂ ሰላም የሚያመጣውን ፍትህ ጥሎ ህወሓት ወይም የትግራይ መንግስት ከመንግስት ጋር ከተሞዳሞደ ምናልባት ይቅር የማይባል ጥፋት የታሪክ ተጠያቂነት ሁሉ የሚያስከትልበት ይመስለኛል። እና በጣም ኮንሴንሰስ ናቸው ፒፒኤልኤፎች ያድግም የነበሩ በመርህ ነው የሚሄዱት። እና ልክ ይህንን አድርጎ የታየ ጊዜ መርህ አልባ ሆኖ ብልጽግና የተጋባበት ሆኖ የሚቀመጥ ነው የሚሆነው። ምክንያቱም ጊዜያዊ ነገር ፍለጋ እንጂ ስትራቴጂካሊ የማያስብ ወደ መሆን ነው የሚሸጋገረው። ያደርገዋል ብዬ አልጠብቅም። እንግዲህ የኤርትራ ሰራዊትን የማስወጣት ጉዳይ አይችልም። ማስወጣት ቢችል እንዲወጡ ማድረግ ይፈልጋል። አይችልም። አንደኛ ሰራዊቱ የመንግስት ሰራዊት እንደሚወራው አይደለም። ወደ ትግራይም እኮ የሶስተኛውን ዙር ወረራ ሲጀምሩ የመንግስት ኃይል የኤርትራን ኃይል ተማምኖ እንጂ በራሱ አንዲት እርምጃ ወደ ትግራይ መሬት መግባት እንደማይችል ያውቃል። የኤርትራን ኃይል ነው የሚተማመነው። መጀመሪያ ላይ እኮ ብቻውን በከፈተባቸው ግንባሮች የሆነውንም አይተናል። የኤርትራን ኃይል እኮ በከፈተበት ግንባር የደረሰበትን አይተናል። የኤርትራ ኃይል ባይደግፈው ኖሮ ነገር የማድረግ አቅም የለውም። አቅሙ በዛ ደረጃ የተወሰነ ነው። ድሮን የሚባለውም ነገር የተወሰነ ደረጃ ያግዝሃል እንጂ ሚራክል የሆኑ ባትሎች ላይ ለውጥ ያመጣል እንጂ ኦቨርኦል ጦርነትን በአሸናፊነት መወጣትን ያስከትላል ማለት አይደለም። ጦርነትን ሊያራዝም ካዥዋሊቲ ሊያበዛ ይችላል እንጂ። እና አሁን የኤርትራ ኃይል ደግፎት ያንን ያደረገ ኃይል ካለ ድጋፍ በራሱ ወታደራዊ ኃይል ሆኖ ሊቆም የማይችልበት ደረጃ ላይ ስለሆነ ያለው የኤርትራ ላይ ሊያስወጣ አይችልም። በዚህ ላይ ሌሎች ኢሳያስ በኮንስፓይራሲ በጣም የተካነው ሌሎች የያዛቸው ምናልባት ብላክሜይሊንግ ሊሆን ይችላል። ሌሎችም ብዙ ነገሮች ራሱ እኮ ሰራዊቱንም እኮ ይዞታል። እዛ ውስጥ በርካታ ቁጥር ያለው ሰራዊት እኮ አለ ኤርትራ።
አዎ እንዴ! በጣም
የመንግስት እሱ ራሱ መያዣም ጭምር የሆነበት ሁኔታ ሌሎችም ነገሮች አሉ። እና ከወታደራዊ ኃይል በተጨማሪ ሌሎች ፖለቲካዊና ቅድም ያልኩ አይነት ነገሮችም አሉበት። ስለዚህ ምንም ነገር ቢያደርግ በዚህ ላይ ደህንነቱ ውስጥ ድረስ ሁሉ ገብቷል ነው የሚባለው። እና እድሜውን ሊያሳጥረው ሁሉ ይችላል። ስለዚህ በቃ አይችልም፣ ሊያስወጣው አይችልም። የኤርትራ ኃይል እስካልወጣ ድረስ ደግሞ የአማራ ኃይልን ማስወጣት አይቻልም። ምክንያቱም እሱ ላይ ነው የተንጠለጠሉት። እና ስለዚህ ነው መንግስት ከኤርትራም ጋር መሞዳሙ የሚፈልገው። አምርሮ ከጠላቸው ሊወስዱት የሚችሉት እርምጃ ምናልባት አራት ኪሎ ሁሉ ሊያፈርስ የሚችል ነው የሚሆነው። በአማራ ኃይል በኩል ሊወስዱት የሚችሉት እርምጃ ያስፈራዋል እና አይችልም። ለዚህ እኮ ነው ፐዝሉ ቅድም ያልነው የሰላም ስምምነቱ ተግባራዊነት ፐዝል የሚሆነው። መንግስት ሊያደርግ የማይችለውን ነገር ነው የተስማሙ። ላይስማማ ይችል ነበር ወይ? መስማማት ግዴታ ነው ያለበት። የውጭ ኃይል አስገብቷል፣ ይሄ የውጭ ኃይል መግባት ሰላም ነስቷል፣ ይሄ ኃይል መውጣት አለበት። ስለዚህ አላስወጣም ሊል አይችልም፣ ሊያስወጣው ግን አይችልም። ማድረግ ያለበት መስማማት አለበት፣ ግን ያን ስምምነቱን የመፈጸም አቅም ግን የለውም። ከዚህ ሊያደርገው እኮ ይሄ ነው በቃ መሰረታዊ ነገር።
እስቲ እንግዲህ በጣም ችግር ያለበት ነገር ነው። ሌላ ችግር ባህር ዳር ላይ ስብሰባ ተካሂዶ ነበረ። በአጠቃላይ ብልጽግናዎች በየቦታው ስብሰባ እያካሄዱ ነበር። ባህር ዳር ላይ ግን ትንሽ ጠንከር ያለ ስብሰባ ተደረገ የሚባለው በተለያየ መልኩ። ለአድማጮች ማን ነው ይሄ ፌዴራሊስት የሚባሉ ኃይሎች ህወሓትን ኦኤልኤፍን ሌሎችንም ጨምረህ የብልጽግናን የሚረግሙበትና የሚጠይቁበት አንድ ዋናው ምክንያት ብልጽግና አህዳዊ ነው። በቃ ከአንድ አንድ ሰው ይወስናል ያ ይሄዳል ነገር ነው። በኢህአደግ ጊዜ እንደዛ አልነበረ። በኢህአደግ ጊዜ ክልሎች የራሳቸውን ጉባኤ ያካሂዳሉ። በራሳቸው ጉባኤ የሚስማሙትን ይስማማሉ። ያንን ካመጡ በኋላ ባላቸው ቁጥር መጠን ኢህአደግ ውስጥ ገብተው ይከራከራሉ። የሚወድቀው ይወድቃል፣ የሚያልፈው ያልፋል። አሁን እንደዛ ነገር የለም። ብልጽግና ነው ያለው። አማራ ክልል ቅርንጫፍ አለው፣ ኦሮሚያ ክልል ቅርንጫፍ አለው፣ ደቡብ ክልል ቅርንጫፍ አለው። ሌላ ወዲያ ወዲህ የምንልበት ነገር የለምና ይህን ለአድማጮች ለማስገንዘብ ነው። ባህር ዳር ላይ የተካሄደው ስብሰባ ለምን አደም ፋራህና እንትና ማነው ስሙ ሽመልስ አብዲሳ ለምን ስብሰባውን መሩት የሚል ጥያቄ መጥቷል። መርተውታል። ምክንያቱም ብልጽግናዎች ሲመሰረቱ የብልጽግና መመስረት የኦፒዲዮን የቢአደንና የደቡብ ክልሎችን በአጠቃላይ ኢትዮጵያ ውስጥ የነበሩ ከኢህአደግ ጋር የነበሩ የፖለቲካ ፓርቲዎችን ህልውና አፍርሶ አንድ ሆኖ የወጣ ነው። የተፈለገው ያነበረ እና ህወሓት እንዲጠፋ እንዲከስም ተደርጎ በአማራና በኦፒዲዮና በቢአደን መሀል የተደረገ ስምምነት ነበረ። ያ ስምምነት አልሰራም፣ የሚሰራም አይመስልም። በፊትም አልሰራም፣ አሁንም የሚሰራም አይደለም። አሁን አይን ፍጥጭ ፍጥጥ አይን ቁልጭ እየሆነ መጥቷልና እርማቸውን ቢያውጡ ጥሩ ነው። በዚህ ሁኔታ በጥቅሉ ግን በጣም ትልቅ ልዩነት ያለ እንዳለን እና ማነ አዛዥ ማነ ታዛዥ የሚለው ነገር ላይ የተደረሱ ይመስላሉ። መጨረሻቸው ምንድን ነው? አሁን እንግዲህ በዛ ውስጥ የተነሱ ጥያቄዎችም አሉ። ከጥያቄዎቹ ግን በመርህ ደረጃ እንሂድ፣ እንደ ፓርቲ በመርህ ደረጃ እንሂድና ምን ነበር የነበራቸው በፊት አሁን ያጡትና አሁን ያገኙት ምንድን ነው የሚለውን ነገር አድረ ያለችን አምስት ደቂቃ ብቻ ነች ያለችን። ይቅርታ
በአጭሩ ላንሳው፣ በንጽጽር ነው ማለት በፊት የአማራ ክልልን፣ ኦሮሚያን፣ ደቡብን፣ ትግራይን፣ ሌሎቹንም ክልሎች የሚመሩት ፓርቲዎች የብሔር ፓርቲዎች ናቸው። ኢህአዴግ ውስጥ የራሳቸው አመራር አላቸው። ሊቀመንበር፣ ስራ አስፈጻሚ፣ ማዕከላዊ ኮሚቴ፣ ጠቅላላ ጉባኤ ሁሉም አላቸው። ከዛ በኋላ እኩል ቁጥር ያለው ያዋጡበት ስራ አስፈጻሚ፣ ማዕከላዊ ኮሚቴ፣ ጠቅላላ ጉባኤ አላቸው። የክልላቸው ጉዳይ ላይ በራሳቸው ይወስናሉ። ከዛ በኋላ ይሄንን አቋም ይዘው ይሟገቱና የኢህአዴግ አቋም ይሆናል። ይሄ ነበር አካሄዱ። አሁን ግን ብልጽግና ነው ያለው፣ አንድ ፓርቲ ነው፣ አንድ ስራ አስፈጻሚ ነው ያለው፣ አንድ ማዕከላዊ ኮሚቴ ነው ያለው። የክልሎቹ ቅርንጫፎች ናቸው። የአማራ ብልጽግና የሚባል ነገር የለም። የአማራ ክልል ቅርንጫፍ የብልጽግና ጽህፈት ቤት ነው ያለው። የአማራ ብልጽግናማ ቢኖር የራሱ ስራ አስፈጻሚ፣ የራሱ ማዕከላዊ ኮሚቴ ይኖረው ነበር። የለውም። ስለዚህ አንድ ፓርቲ ነው ያለው፣ ሴንትራላይዝድ ሆኗል። እና ከዚህ ከአዲስ አበባ ካለው የሚያስተላልፈውን ስራ አስፈጻሚ ውሳኔ የአማራው የመፈጸም ግዴታ አለበት። አይ እኔ አልፈልግም፣ እኔ እኮ የአማራ ነኝ፣ የአማራ ኢንተረስት ሊል አይችልም። በቃ ስቴት እዛ ሴንትራላይዝድ ሲሆን የክልሉን ኢንተረስት ለብቻ ይዞ የሚሄድበት የአስተዳደር መዋቅር የፖለቲካ መዋቅር ስለሌለው ይህን ማድረግ አይችልም። ስለዚህ ለዚህ ነው አሁን አንድ ያንተ ያልከው አፋራም ሌሎችም የተገኙ ማንም ሊገኝ ይችላል። ስለዚህ ከዛ የመጣበትን ይቀበላል አይ ሚሊ ላይ ይችልም ከፈለገ ከፓርቲ ውስጥ መውጣት ነው። ይሄ ያልተመቸኝም የሚል እንጂ
ግን ከፓርቲ ሌላ ነገር አመት ከፓርቲ ውስጥ ቢወጡስ ምን ይሆናሉ? በቃ አለቀ፣ ወጡ፣ በቃ ሄዱ፣ ካር ሄዱ፣ ሌላ ነገር
አለቀ። በቃ እና አለቀ፣ ሰው ተሆነ።
አዎ ሰው
ምንም ስልጣን ምንም የሌለው ሰው ተሆነ።
እንደ ገዱ እንደ አቶ ገዱና እንደ አቶ ዮሐንስ ቦያሌው ማለት ነው።
በቃ በቃ እንደሱ ነው።
ተባራል ተባራል። በቃ ተቀመጥ፣ የምትቀመጥ ከሆነ ተቀመጥ።
ተባራል አለቀ። በቃ ምንም ምንም የትም አልደረሱ፣ ምንም አላመጡም። ይሄም ሆኖ ግን በብልጽግና ውስጥ ባሉ አማራዎችና ብልጽግና ውስጥ ባሉ ኦሮሞዎች መካከል አንዱ እኔ ሊጫነኝ ነው በሚል ፍትጊያ ውስጥ ተከተዋል። በአዲስ አበባ ጉዳይ፣ በሌሎችም ጉዳዮች፣ በዚህ በወለጋ አካባቢ ከሚነሱ ግጭቶች ጋር ተያይዞ በብዙ ነገር ያኛውም የኦሮሞዎች እዚህ ውስጥ የበላይ ሆኖ ሊወጡ ነው የሚል ስጋት አለበት። ኦሮሞውም ድሮ የነበራቸውን እንደ አማራ የነበራቸውን የበላይነት የመመለስ ፍላጎት አላቸው በሚል አንድ ፓርቲ ሳይሆን ሁለት ፓርቲ ውስጥ እንኳን ልታይ የማትችለው ልዩነት ውስጣቸው ኖሮ ደግሞ እየተፋተጉ ነው ያሉ። ይሄ ነገር የት ያደርሳቸዋል? ኦፍኮርስ ለመገመት ያስቸግራል። በመጀመሪያ የሚያደርገው ምንድን ነው? ፓርቲው ምንም ተግባራዊ ነገር የማያደርግ በተለይ የአማራው ፓርቲ የአማራው ቅርንጫፍ ጽሕፈት ቤት አማራ አካባቢ ብቻ ያለውን ቦታ ስለሆነ የሚያስተዳድረው የጋራ አማራው የኔም ጥያቄ ይነሳበት የሚለውን የአዲስ አበባውን እና ሌሎች ኦሮሚያ ውስጥ አማራዎች የሚኖሩበት ቦታ ላይ ምንም ነገር የማድረግ ነገር ስለሌለው እንደዚሁ እንዳለቀሰ ምንም ማድረግ ሳይችል የህዝብ አመኔታን አጥተው ይኖራሉ የአማራዎቹ አባላት። ምናልባት በመጨረሻ ላይ ሁሉም አማራ ከውስጥ ይወጣና የአማራ ክልልን ብልጽግና የሚያስተዳድርበት ሁኔታ ሊያጣ እና አንካሳ ምናልባት ወደ መፍረስ የሚወስደው ነገር ሊፈጠር ይችላል። በዚህ መካከል ግን አገሪቷንም የሚያተራምሱ መሆኑ እንደተጠበቀ ሆነ ማለት ነው። አገር እጅ ላይ ሆኖ ስትፈርስ ቀውስ ማስከተሉ የማይቀር መሆኑ ይሄም ነገር ይታየኛል። እና
ግን ይሄንን የአማራ ቅርንጫፍ ሰዎች ቅርንጫፍ እንበላቸው ነው በቃ ዋጋ ጥሩ ጥሩ ስም አመጣላቸዋል። ቅርንጫፍ ናቸው፣ ምንም ማድረጋቸው። እኔ እነዚህ የፖለቲካ አንቂዎች የሚባሉና ሚዲያ ውስጥ ያሉ ሰዎች ይህንን ለይተው ብልጽግና የሚባል ብቻ ነው ያለው ብኤደን የአማራ ብልጽግና ምና የሚባል የለም ብለው ቢናገሩ ምናልባት እንትን ለውጥ ሊመጣ ይችላል። ምክንያቱም ይሄ የዚሁ ላይ የተነሱ ጥያቄዎች አሉ። የወልቃይት ራያ ጉዳይ የተነሳ ነገር አለ። በመንግስት በኩል እነዚህ የአማራ ብልጽግና የሚባሉትን የተባሉትን ቅርንጫፍ ጽሕፈት ቤት ሰራተኞች መሆናቸው ቀርቶ ናቸው ተብሎ የሌላቸውን ስልጣን የተሰጣቸውን ሰዎች የሚጠይቁ አካላት አሉ። ብልጽግናን ወይም ጠቅላይ ሚኒስትሩን ምክትል ጠቅላይ ሚኒስትሩን ከመጠየቅ ፈንታ የለም እናንተ የክልሉ መሪዎች እናንተ ናችሁና እናንተ ይህን ነገር አድርጋችኋል የሚል ሌላ ተካራ ለጠቅላይ ሚኒስትሩ የተመቸ ነው። በነገራችን ላይ ጠቅላይ ሚኒስትሩ ማንም ይጠይቃቸው የለም። ያው ሽመልስ አብዲሳ ተጠይቋል፣ ብዙ ነገሮች የተባሉ ነገሮች አሉና እነዚህን ስትመለከታቸው እነዚህ የተነሱ ጥያቄዎችንስ በዛው ላይ የምትመለከታ እንዴት ለማስተናገድ የሚቻል ይመስልሃል? ቅርንጫፍ ነው ቅርንጫፍ ነው መወሰን አይችልም። ፌዴራል መንግስቱ ስለዚህ ፌዴራል መንግስቱ የሚወስነው እሱም የማጭበርበር ነገር እንዳለ ይታየኛል። በአንድ መልኩ በሬፈረንደም ይላል፣ በሌላ መልኩ ደግሞ ህገ መንግስት ይላል። እና እነዚህንስ እንዴት አያቸው? ወደ ማጠቃለያችን
ሰዓቴን አሁን መጨረሻ ላይ ያነሳው ብልጽግና መጀመሪያ ላይ እንዳልኩ ነው ስትራቴጂና ታክቲክ የለውም። ወዴት እንደሚሄድ ሲሞቀው ሲያቃጥለው መውጣት ምናምን ነው። ስለዚህ ሲፈልግ በህገ መንግስቱ ይላል፣ ሲፈልግ ህገ መንግስት የምትለዋን ነገር ሳይጠራ አዚህ የፌዴሬሽን ምክር ቤቱ ከህገ መንግስትም ውጭ የሚሰራ ይመስል በፌዴሬሽን ምክር ቤት የሚል ስም ይሰጠዋል። መሙለጭለጭ ነው። ዋናው ነገር ግን የአማራ ክልል ብልጽግና ቅርንጫፍ በአዲስ አበባም ጉዳይ ላይ የአማራ ህዝብ የሚፈልገውን ነገር በወለጋ ውስጥ የሚነሱትንም ጉዳይ ላይ የአማራ ህዝብ የሚያነሳቸውን ጥያቄዎች ሊመልስበት የሚችልበት ምንም ነገር የለም። ቅርንጫፍ እንደ ቅርንጫፍ ጽህፈት ቤት እዛ ክልሉ ላይ ያለውን ከላይ ከዋና ስራ አስፈጻሚ ከዋና ማዕከላዊ ኮሚቴ ተወስኖ የሚመጣለትን ነገር ያስፈጽማል እንጂ እንደ አማራ ህዝብ እኮ ይሄ ነው ኢንተረስቴ ብሎ ውሳኔ አሳልፎ ወደ ላይ የሚሄድበት መዋቅር የለው። ስለዚህ የፌዴራል መንግስቱ ውስጥ ያሉት በአዲስ አበባ በኢትዮጵያ ደረጃ ያለው ብልጽግና ያው አቋም የለውም፣ ግን ለጊዜው ያዋጣኛል፣ ድጋፍ የሚያስገኝልኝ፣ እድሜን የሚያራዝመው ይሄኛው መንገድ ነው ብሎ ባሰበው መንገድ ሁኔታዎቹን ይወስደዋል። ይሄ ደግሞ አማራ ክልል ካሉ ሰዎች ቁጥጥር ውጪ ነው። የወልቃይትና የራየም ጉዳይ የሚወሰነው ዜጋ ያሉት አማራዎቹ በመጫዋቸው ሳይሆን እና አብይ
በሚወስኑት ውሳኔ
በዓለም አቀፍም ደረጃ የዲፕሎማሲ ትርፍ ሊያስገኝልን የሚችለው ትግራይ ማቅረብ የሚፈልጎ ከሆነ ይህ የሚጠቅመን ትግራይ ማቅረብ ነው የሚባልም ከሆነ አማራውን ለመጫን ትግራይ ያስፈልገናል እዚህ ጋር ኦሮሞ አለን ብለው የሚያስቡ ከሆነ እዛ ጋር የአማራ ብልጽግና ምንም ሊያደርግ አይችልም። በዛ መንገድ ነው የሚሄዱት። ዋናው ነገር ብልጽግና እድሜ ላይ ከተጠቀሙም የሚጠቀሙት ብልጽግና ስልጣን ላይ ለመቆየት የሚመቸኝ ይሄ ነው የሚል ከሆነና ያ ከአማራውም ህዝብ ፍላጎትና ጥቅም ጋር የሚጣጣም እንደ አጋጣሚ የሚጣጣም ሲሆን እንጂ ሌላ ምንም መሪ የለው። ይሄ ነው።
ኦኬ። አንድ ቃለችኝ መሰለኝ አሁን ስንመለከተው ምን አይነት ሰዓት እንደተመለከትኩ አለው። አንድ ቃለችኝ አዲስ አበባ ላይ የአዲስ አበባን ጉዳይ በተመለከተ አንድ አምስት ወጣቶች ሞት ተገድለዋል ባለፈው በሳምንቱ መጀመሪያ ላይ። ምንም የተነገረ ነገር የለም። የየት ሰዎች እየታሰሩ ናቸው አሉት። የኦሮሞ አርቲስቶች፣ ዘፍ ሙዚቀኞችና አክቲቪስቶች እየታሰሩ እየተፈቱ ነው ያሉት። እርግጥ መስከረም አበራት ተፈታለች፣ አንድ ሌላ ሰውም እንደዚሁ ተፈታለ። አንዴ ቃል በአንዴ ቃል ውስጥ ምን ትልኛለህ? የወደፊት አካሄዳችንስ ምን ሊሆን ይችላል? አዲስ አበባ እንደተመለከተ ብዙ ንብረቶች እየፈረሱ
አሁን አሁን ያልከው ችግር የተፈጠረው እንግዲህ ካርታ ተካለዋል። በፊት አዲስ አበባ ነው የምኖረው ብሎ የነበረው ሰውዬ ኦሮሚያ ውስጥ ገብቷል። መጥተው ህገወጥ ነው አሉት። አይ እንዴት ህገወጥ ሆናለሁ? ህዝቡ አዲስ አበባ ውስጥ እንደሆነ አድርጎ ነው አሲዩም የሚያደርገው። ምክንያቱም ያኔ አዲስ አበባ ነኝ ብሎ ነው፣ አሁን ግን አይደለም። እነዛ ደግሞ በቃ እዚህ መሬት ላይ ከየት መጥተህ ነው አንተ የሰፈርከው? ውጣ ነው። የዴሞግራፊ ጥያቄም አላቸው፣ ሌላም ጥያቄ አላቸው። ስለዚህ እንደዚህ አይነት ዝብርቅርቅ ነገር ነው ያለው። እንግዲህ ይሄ ዝርዝሩ ውስጡ ብዙ ነው። ከዚህ ከአርቲስቶች ምናምን ምናምን መታሰር መፈታት ጋር ማንኛውም ተቃውሞ ስንኝ ያለው ነገር ካለ ልትታሰር እንደ አስጊነት ደረጃ ፍርድ ቤት ሲፈታ በጓሮ ብር እየተያዝክ ልትቆይ ይችላል። ይሄ ነው በቃ ሩሉ። ይሄ ነው
በጣም የሚያሳዝን የሚያሳፍርም ነው። እኔ መቼስ ኢትዮጵያ እንደዚህ ትሆናለች የሚል ነገር የለም። አሁን ነገሮች ሆኑ ስለ ሀገር አሁን ብዙ ሰዎች እኔ እንዴት አድርገው ወይ ኢትዮጵያን አያውቋትም ነበረ ወይንም ደግሞ ካወቋትም እንደ ዝም ብሎ በወረቀት ላይ የሚያውቋት ነበሩ እንጂ አልኖሩባት። እኔ ከግማሽ እድሜ በላይ የኖርኩት አሜሪካ ነገር ነው እርግጥ። ነገር ግን ከልጅነት ያደግኩባት ኢትዮጵያና አሁን ደግሞ ስመላለስ ያየኋት ኢትዮጵያን ስመለከታት ከቀን ተቀን ወደ ኋላ እየሄደችብኝ፣ ምንም አይነት ተስፋ ያጣሁበት፣ ህዝቦች የሚሰቃዩበት፣ ህዝቦችም የሚሞቱበት፣ ምክንያት በሌለው ምክንያት ያለ ምክንያት ሰዎች ተገድለው ጥያቄ እንኳን የማይጠየቅበት ሀገር፣ መንግስት እንደ ለቡ የሚፈነጭበት ሀገር። ከአምስት ዓመት በፊት ጥንቃቄ ይደረግ፣ መቃወም ጥሩ ነው፣ ግን ተቃውሞ የሚያመጣውን ነገር ለመቀበል እንሞክር ስንል አሁን ይሄ ሁሉ ሰው ሲያልቅ አፈርኩ አይመለሰኝ ያንን ነገር። ከጠቅላይ ሚኒስትሩ ጋር የሚሞሸሙሹ የአንድነት ኃይሎችን ስመለከት ግን በጣም ያሳፍረኛል፣ ያሳዝነኛልም። አገራችን እንደዚህ ሆና ስመለከታት ከማዘን በስተቀር ሌላ ነገር የለም። መጪው ጊዜ ምናልባት ተስፋ ይኖራል የሚባል ከሆነ ደግሞ መጪውንም ጊዜ ደግሞ እንደታሰበው በኢኮኖሚ በምንም ነገር ልንነሳ ማንችልበት ደረጃ ላይ የተደረስን ይመስለኛል። እና እግዚአብሔር እግዚአብሔር አንድ ነገር አድርጎ ወደ ሰላም ያመጣልን ከሆነ በዚህ እንትን እየጸለይን መልካም ጊዜ እንመኝ ሌላ ነው።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም
Have you been looking for a radio station that gives you sports?
I don't believe it! Oh. It's a touchdown!
Entertainment?
Are you not entertained?
And other special interest talk shows?
Well, isn't that special?